ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
የቡድን እናቶች ጫካ ነው ምጣቸው በሚመጣ ጊዜ፣ የወር አበባ በሚሆን ጊዜ ከቤት ውስጥ ይወጣሉ ይገለላሉ እና ሙሉ በሙሉ አሁን ከጫካ ወደ ቤት ከቤት ደግሞ ወደ ጤና ጣቢያና ወደ ሆስፒታል እየሄዱ እንዲወልዱ በማድረግ ነው ስራውን የጀመረችው።
በቤኒሻንጉል ጉሙዝ ክልል አጉል ልማዶችን በመታገል ለሴቶች የተሻለ ሕይወትን ለመፍጠር እየጣረ ያለ ተቋምን በምሽቱ እናስተዋውቃችኋለን። ሌሎችም ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። አብራችሁን ስለምታመሹ በእጅጉ እናመሰግናለን። ወደ ቀዳሚ መሰናዶ እንሻገር። ጅጅጓ ሎካ በቤንሻንጉል ጉሙዝ ክልል ሴቶች በወሊድና በወር አበባ ወቅት ወደ ጫካ እንዲገቡና እንዲገለሉ የሚገደዱበትን አጉል ልማድ ሙሉ ለሙሉ እንዲቀር ከሁለት አስርተ ዓመታት በላይ የሰራ ተቋም ነው። ተቋሙ የተመሰረተው አሁን በህይወት በሌለችው ወጣት ራስ መዝገበ ሲሆን የበርካታ ሴቶችን ህይወት ወደ መልካም በመቀየር ካሰቡበት እንዲደርሱም እያገዘ ይገኛል። ኤደን ገረሙ በተቋሙ ዙሪያ ቀጣዩን ዘገባ አስተናርታለች።
በቤንሻንጉል ጉምዝ ከ20 ዓመት በፊት ህጋዊ ዕውቅና አግኝቶ የተመሰረተው ምጅጅጓ ሎካ ወይም በአማርኛ ትርጉሙ የንጋት ብርሃን ተቋም የአንዲት ትጉህ ሴት ዕውቀት፣ እድሜና ወጣትነት መስዋዕት የተደረገበት ነው። ህይወቷ ካለፈ 2 ዓመታት ያለፉት ወይዘሪት ትርሃስ መዝገበ በወጣትነቷ ለስራ አጋጣሚ በሄደችበት በቤንሻንጉል ጉምዝ እንድትቀር ያደረጋት በአካባቢው ያየችው በሚወልዱና በወር አበባቸው በሚመጣበት ወቅት የሚገለሉ ሴቶች ህይወትና ህልፈት ነው። ወይዘሪት ትርሃስ ይህንን ለመታደግ ምጅጅጓ ሎካን የንጋት ብርሃንን መስርታለች። የተቋሙ ስራ አስኪያጅ ህድሪ ወርቁ ዓለም አቀፉ የሴቶች ቀን ሲታሰብ ወይዘሪት ትርሃስ መዝገበን አለማስታወስ አይቻልም ትላለች።
እንግዲህ ምጅጅጓ ሎካ የሴቶች ልማት ማህበር፣ ምጅጅጓ ማለት የጉሙዝኛ ቃል ነው። የተመሰረተው እንደ ኢትዮጵያን አቆጣጠር በ2002 ነው። የተመሰረተውም በአንዲት ወይዘሪት ትርሃስ በምትባል ሴት በቤንሻንጉል ጉምዝ በአጋጣሚ ከኤርትራ ወደ ኢትዮጵያ መጣ፣ ወደ አዲስ አበባ መጣ። የውጭ ጉዞ ነበራት እና ያን ፕሮሰስ እያደረገች በዛን ሰዓት ፕሮሰሱ እስኪያልቅ ወደ ቤንሻንጉል ጉምዝ ፓዊ ወረዳ ሳሊኒ ፕሮጀክት ነበረ። በአጋጣሚ ይዛ ለስራ መጣች። ስራዋን ጨርሳ ወደ የውጭ ጉዞዋን ለማድረግ ወደ አዲስ አበባ እየመጣች ባለችበት ጊዜ አንድ መንደር ውስጥ በመንገድ እያለፈች አንድ ራሷን ያጠፋች እናት አየች። እና የአካባቢውን ሴቶች ያለቅሳሉ። ስትጠይቅ ለስድስት ጊዜ ልጅ ሞቶባት በመውለድ እኔም አረባ ሴት ነኝ በማለት ነው ራሷን ያጠፋችው የሚል ምላሽ ሲሰጧት፣ እዛው ላይ ወዲያውኑ ወሰነች፣ የራሴን ህይወት ትቼ የዚህን ማህበረሰብ ህይወት ማገልገል አለብኝ፣ የውጭ ጉዞዬንም ሰርዛለሁ፣ ትምህርት ምንም አይነት የኔ የምለው ነገር አይኖርም፣ ይህንን ህዝብ ነው የማገለግለው በማለት የአካባቢውን ማህበረሰብ ወደ ውጭ ልትሄድበት በነበረው ገንዘብ የዳስ ትምህርት ቤት በመስራት ሴቶችን ማስተማር፣ ወፍጮ መትከል፣ በአካባቢያቸው የተለያዩ ድጋፎችን ስታደርግ የአካባቢው ማህበረሰብ ላይ ተቀባይነት አገኘች እና ምን ፈልገሽ ነው ከኛ ይህን የምታደርጊው የሚል ጥያቄ የተነሳ ቤት ወልዳችሁ ማየት ነው የምፈልገው የሚል ሀሳብ ስትሰጣቸው፣ እነሱም የጎሳ መሪ ሚስት በአጋጣሚ ነፍሰ ጡር ነበረች፣ ቤት ወለደች። ከዛ በኋላ የትርሃስ አምላክ ደም አይፈራም ብለው በአካባቢያቸው አወጁ፣ ማስተማር ጀመሩ እና በመተከል ዞን የጉምዝ እናቶች ጫካ ነው ምጣቸው በሚመጣ ጊዜ፣ የወር አበባ በሚሆን ጊዜ ከቤት ውስጥ ይወጣሉ ይገለላሉ እና ሙሉ በሙሉ አሁን ከጫካ ወደ ቤት ከቤት ደግሞ ወደ ጤና ጣቢያና ወደ ሆስፒታል እየሄዱ እንዲወልዱ በማድረግ ነው ስራዋን የጀመረችው። ከዛ ከጫካ መውለድ የተጀመረ ስራ እሱን ለማስቆም የተጀመረ ስራ ግን ዘርፈ ብዙ ስራዎችን በስፋት እየሰራ ይገኛል አሁን ላይ።
ምጅጅጓ ሎካ ለአካባቢው ማህበረሰብ ወፍጮ ቤቶችንና ወደ 12 የሚጠጉ ትምህርት ቤቶችን በማቆም የተለያዩ ግብረሰናይ ስራዎችን ሰርቷል። ተቋሙ የእናቶችና የህፃናት ሞት ቁጥር እንዲቀንስ እንዲሁም ሴቶች በቤት ውስጥ ብሎም በጤና ጣቢያዎች እንዲወልዱ ማድረግን ጨምሮ ጥቃት ለደረሰባቸው ሴቶችም የህክምናና የፍትህ አገልግሎት እስኪያገኙ ድረስ የሚቆዩባቸው የሴት መጠለያዎችንም እስከመገንባት ደርሷል።
እንግዲህ ምጅጅጓ ሎካ በዋናነት የሚሰራው ሴቶችና ህፃናት ላይ ነው የሚሰራው። በተለይ ደግሞ ሴቶች ላይ የሚደርሱ ጾታዊ ጥቃቶችን መከላከል እንዲሁም ምላሽ መስጠት። መከላከል በተለያዩ ዘርፎች የግንዛቤ ማስጨበጫ ስራዎችን በራዲዮ፣ በማስ ኤጁኬሽን፣ እንደዚህ በባጃጅ ሞንታር ወጭ ነው በማስተማር፣ በመኪናዎች እየተዘዋወሩ ማስተማር፣ የተለያዩ ማህበረሰብ ውይይቶችን በማድረግ ግንዛቤ ይፈጥራል። ለማህበረሰቡም ለአመራሩም በተለያየ መልኩ ስልጠናዎችን ይሰጣል። ጥቃት ከደረሰባት ሴት አንድ ሴት ጥቃት ከደረሰባት በኋላ ደግሞ የመጠለያ አገልግሎት ታገኛለች። ግልገል በለስ ላይ በጣም የሚያምር የጊዜያዊ ማረፊያ አለን። ጥቃት የደረሰባቸው ሴቶች ጊዜያዊ ማረፊያ አለ።
እነዚህ ጊዜያዊ ማረፊያዎች ጥቃት የተፈጸመባቸው ሴቶች የጤና፣ የህግ፣ የስነ ልቦናና የመልሶ ማቋቋም አገልግሎቶችን እንዲያገኙ እንደሚያደርግ የምትገልጸው ህድሪ ተቋሙ በጎዳና ላይ ለሚኖሩ ሴቶች የሙያ ስልጠና በመስጠት መልሶ እንደሚያቋቋምና እንዲሁም በገጠር ነዋሪ ለሆኑ በፊስቱላና ለሌሎች ከወሊድ ጋር ተያይዘው የሚመጡ ጉዳቶችና የጤና ተግዳሮቶች የተጋለጡ ሴቶችንም ያግዛል ትላለች።
ፊስቱላውን እየቀነሰ መጥቷል ቁጥሩ። የማህፀን መውረድ በጣም ብዙ እናቶች ደብቀውት ለረጅም ዓመት የሚኖሩት ችግር ነው እና እነዛን ሴቶች ወደ ባህር ዳርና አዲስ አበባ በማምጣት ሕክምና እንዲያገኙ በማድረግ ሲመለሱ ደግሞ በአካባቢያቸው ስራ እንዲሰሩ የስራ ማስጀመሪያ ገንዘብ በመስጠት ማህበረሰቡ ጋር እንዲቀላቀሉ የማድረግ ስራለን። ከዛ በተጨማሪ ትምህርት ቤቶችን እንግዲህ ወይዘሪት ራስ በህይወት ባለችበት ጊዜ በዳስ የጀመረችውን ትምህርት ቤት ወደ 12 ትምህርት ቤቶችን መተከል ዞን ላይ ገንብታ ለመንግስት በማስረከብ አገልግሎት ሴት ተማሪዎች በአካባቢያቸው የትምህርት አገልግሎት እንዲያገኙ ያደረገችበት ሁኔታ አለ።
የዛሬ 10 ዓመት ገደማ የ9 ዓመት ልጅ ሳለች በሰሊጥ እርሻ ላይ ከተፈጸመባት ጾታዊ ጥቃት በኋላ ወደ ተቋሙ የመጣችው ወጣት አበባ ይሁን ስሟን ማንነቷ እንዳይታወቅ በማለት ቀይራ ነው ማዕከሉ ለመጀመሪያ ጊዜ ፊደል የቀመሰችበት። ሕክምናና የስነ ልቦና ድጋፍ እንድታገኝ ያደረጋት እንዲሁም ፍትህ እስክታገኝ ድረስ የታገለላት መሆኑን ትገልጻለች።
ከጎንደር ከእናቴ ጋር እየኖርኩ ያለ የእናቴ ህግ አስቼ ወደ ጃዊ ላይ መጣች ስራ ለማሰራት ማና ስ 7 ዓመት 2 ዓመት እንደዛ ቆይቼ እንደገና ስራ ለመስራት ነበር ቤኒሻንጉል መጣን። ከዛ ቤኒሻንጉል መጥ ስራ እየሰሩ የመቻከም ሰኒት ነበር የምንጀረም ያለ ያንጊዜ ያክሴ ባል ትቶኝ ሄደ ብቻዬን ማለት ነው ወደ ሚስቴ ወደ ጃዊ ያ ትቶኝ ሲሄድ እኔ ያ ገበሬው አለ ከገበሬው ጋር ትቶኝ ሲሄድ ሰፈረ ሱስን አስፈራርቶ ነበረ መቀመጎ ነውና ቁኝ ተኛው በቃ በበነገተው ነገርኩ። እንደ ለማክሴ ባስዛን ያሰውን እሱን ተባረረ ሰራተኛ ሲያባረረ እሱ ደግሞ እንደገና ያው ብር ስላልተቀበለ ያን ለመክሰስ እንደገና የእሱን ስላረሱ እንደገና ፖሊስ ደግሞ ጠራሱ ልዩ ነት ፈለጋላችሁ ብሎ እንደገና ሶስታችንም ፖሊስ ወሰደ ወደ ወደዚህ ወደ ዳምቦክ 2006 አካባቢ ነው የገባሁት እና ያው እንደገዱ መጀመሪያ ህክምና ያደረጉልኝ ህክምና ያደረጉልኝ ምዙ ደግሞ ሁላ ህክምና ያደረገልኝ ከዛ በኋላ ደግሞ ፍርድ እንደዛ ደግሞ እንዲሰጠኝ ያደረጉ መጣቸው ሰተኝ ያገኘው በእነሱ ነው። ከዛ በኋላ ደግሞ ትምህርት ማስመዘገቡ አንደኛ ጥልሀ ብዬ ማለት ነው ትምህርት እንዳነጋ አላውቅም ነበር።
ጣቷ በአሁን ሰዓት የ10ኛ ክፍል ተማሪ ስትሆን የደረጃ ተማሪ በመሆን ባላት ተሳትፎ ተቋሙ ከሚኮራባቸው ልጆች አንዷም ናት። እሷም ታዲያ ህልሟ ምጅጅጓ ሎካን እንዲሁም ደግሞ በባህል ምክንያት ከግንዛቤ ማነስ ለጥቃትና ለጤና ችግር የተጋለጡ ሴቶችን ማገዝ መሆኑን ታጋራለች።
ያው ወደፊት እንግዲህ ተማሪው እኔ በቃ ያው ትምህርት መሆን የሚከማችን ያሳያ ተደርሻለሁ ብዬ አስነሙዱ እንደዚያ የገባሁኝ ያሳያ ተደርሻለሁ እንደሆነ ክብር ከብዘ ምንዚግል ብርካት ማምራት እያሳያትን እንዲያ የደረሱ እና የወደፊት ተስፋ ያበቃ እነዛ ከምር እንደዛ ደግሞ እንዲዚያ ሰዎች መርዳት ዶክተር መሆን ፈልጋለሁ በቃ።
የዘንድሮ ዓለም አቀፍ የሴቶች ቀን አካታችነትን ማነቃቃት በሚል መሪ ቃል ታስቦ የዋለ ሲሆን በተለያዩ አጉል ልማዶች የተገለሉ ሴቶችን ማህበረሰቡን በማስተማር ማካተት እንዲሁም ሴቶች ራሳቸውን በመጣኔ ሀብት አቅም እንዲያሳድጉ ማድረግን የመሳሰሉ ጉዳዮችን የትኩረቱ ነጥብ አድርጓል። በእነዚህ ነጥቦች ላይ ለብዙ ዓመታት የሰራው ምዥዥጓ ሎካ ከቤንሻንጉል ጉምዝ በተጨማሪም በሌሎች ክልሎች ላይም እየሰራ ይገኛል።
እኛ አሁን እየሰራን ያለ ነው ቤንሻንጉል ጉምዝ ላይ 5 ወረዳዎች ላይ ነው። ማንዱራ፣ ድባጢ፣ ዳንጉር፣ ቡለን እንደዚሁም ፓዊ ላይም ስንሰራ ነበረ። አማራ ክልል ላይ ደግሞ ጓንጓ ወረዳ ወይም ቻግኒ የሚባል አንድ ወረዳ ላይ እንሰራለን በዚህ ዙሪያ። እና ያው ሴቶች ላይ ብዙ ጊዜ ጥቃቶች ይደርሳሉ። በተለይ ትምህርት ቤቶችንም ከመገንባት አኳያ የትራስም ሀሳብ የነበረው ሴት ልጅ ከአካባቢው አርቃ ስትሄድ ለተለያዩ ለጠለፋ ለተለያዩ ጎጂ ልማዳዊ ድርጊቶች አሉ። በተለይ እንደ ጉምዝ አካባቢ ላይ ስናይ የለውጥ ጋብቻ የሚባል አለ በስፋት ያለ ከጫካ መውለዱን ስናስቆር በስፋት እያየ ነው ያለው። ደግሞ አንድ ሴት ወይም አንድ ወንድ ማግባት ሲፈልግ እህቱን ሰጥቶ ሌላ ሴት ነው የሚያመጣው እና ፈለገችም አልፈለገችም ለለውጥ ጋብቻ የምትሰጥበት ሁኔታ አለ እና በሰፊው አሁን እዛ ላይ ነው እየሰራን ያለነው እና በተለይ ከጉምዝ ልጃገረድ ሴቶች ላይ በስፋት የሚታየው የለውጥ ጋብቻ ነው የሚገጥማቸው ችግር። ወደኛ ሴፍ ሀውስ ወይም መጠለያ የሚመጡትም አብዛኞቹ በዚህ ችግር ምክንያት ነው። ልክ ይህ ችግር ሲፈጸም ሪፖርት ያደርጋሉ። ወደኛ ሴፍ ሀውስ መጠው ወደ ህግ የሚሄደውም ወይም ከቤተሰብ ጋር ዲስከስ አድርገን ትምህርቷን የምትማርበትን ነገር የማስቀጠል ሁኔታ ጋብቻው እንዲቋረጥ የምናደርግበት ሁኔታ አለ። እድሜያቸውም ከ18 ዓመት በታች ናቸው። አብዛኞቹ
ለሚቆጠሩ ሴቶች የንጋት ብርሃን መሆን የቻለው ምዥጓ ሎካ ተቋም ስራ አስኪያጅ ህድሪ ወርቁ ለዘንድሮ ዓለም አቀፍ የሴቶች ቀን ሴቶች በሰላም እጦት ችግር የበለጠ ተጎጂ በመሆናቸው ሴቶች በሰላም ዙሪያ የሚደረጉ ውይይቶች ላይ እንዲሁም ድርድሮች ላይ ተሳታፊ እንዲሆኑ ማድረግ፣ በተጨማሪም ደግሞ ለሴቶች ሲባል ሰላም አስፈላጊ መሆኑን አጽንኦት ሰጥታ አስተላልፋለች። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ዋሽንግተን ዲሲ።
ኤደን እናመሰግናለሁ። ከ20 ዓመታት በፊት ጆን አለን መሐመድ የተባለ አልሞ ተክራሽ በዋሽንግተን ዲሲ እና አካባቢ የሚኖሩ ሰዎች ላይ አነጣጥሮ በመተኮስ 10 ሰዎችን ሲገድል 3 ሰዎችን ክፉኛ አቁስሎ ነበረ። ለ23 ቀናት የቆየው ጥቃት ትምህርት ቤቶች እንዲዘጉና ነዋሪዎችም ከቤታቸው እንዳይወጡ አስገድዷል። ለ12 ዓመታት አብራው በትዳር የቆየችው ባለቤቱ ሚልድሬድ መሐመድ ያሳለፈችውን ፈታኝ ህይወት ለሌሎች ማስተማሪያ እያደረገች ትገኛለች። ከስመኝሽ የቆየ ጋር ያደረገችው ቆይታ በመቀጠል ይቀርባል።
ዋሽንግተን ዲሲ ውስጥ አልሞ ተኳሽ በመባል የሚታወቀው ባለቤትሽ ስለፈጸመው ወንጀል ሁሉም ሰው ላያውቅ ወይም ደግሞ ላያስታውስ ስለሚችል እስኪ ስለ ራስሽ ንገሪን። ከጆን አለን መሐመድ ጋር የነበረሽ ትዳርስ ምን ይመስል ነበር?
ሚልድሪድ መሐመድ እባላለሁ። አብዛኛው ሰው የዲሲ አልሞ ተኳሽ ብሎ የሚያውቀው ጆን አለን መሐመድ ሚስት ነበርኩ። 12 ዓመት በትዳር አብረን ቆይተናል። 3 ልጆችም አሉን። ጆን አልሞ ተኳሽነትን የሰለጠነ ወታደር ነው። ኢራቅ ኩዌትን በወረረችበት ወቅት ዩናይትድ ስቴትስ ያካሄደችው ዴዘርት ስቶርም ተብሎ የሚታወቀው ዘመቻ ላይ ተሳትፎ ከመጣ በኋላ ግን ሌላ ሰው ሆኗል። ከዛ በፊት መዝናናት የሚወድ ሰዎች አብሮት መሆን የሚፈልጉት ደስተኛ ሰው ነበር። ከዛ ሲመለስ ግን ዝምተኛ ሆነ። ጥግ ይዞ ይቀመጥና ምን ሆንክ ስለው ደህና ነኝ የሚል መልስ ብቻ ይመልስልኛል። ስራውንም አቆመና ከሌሎች ሴቶች ጋርም ግንኙነት ጀመረ። ስለዚህ ፍቺ ጠየቅኩኝ። ከቤት እንዲወጣ ማደረግኩት። ነገር ግን ቁልፍ ስላለው ባልጠበቅኩት ሰዓት ይመጣል።
ታዲያ መጀመሪያ መልካም ባል ከነበረ የቤት ውስጥ ጥቃቱ እንዴት ነው የጀመረው? ሲጀምር ያስተዋልሻቸው የማስጠንቀቂያ ምልክቶች ነበሩ?
ዋናው ምልክት የነበረው ጠላቴ ነሽ ማለት ሲጀምር ነው። ጠላቴ ስለሆንሽ እገልሻለሁ ይለኝ ነበር። ፍቺ ጠይቄ ከተለያየን በኋላም እቤት እየመጣ ይሰድበኛል። ሳይነግረኝ የቤቴንም ስልክ ይቀይራል። ለፖሊስ አመልክቼ ከኔ እንዲርቅ የፍርድ ቤት ትዕዛዝ አወጣው። ግን ልጆች ስላሉን እነሱን ለማየት ይመጣል። አንዳንዴ ደግሞ ልጆቹንም ወስዶ አይመልሳቸውም።
የሚያስፈራ ሁኔታ ይመስለኛል።
has always
በጣም ዋናው ችግርም እሱ ነው። ሁልጊዜም የሚያስፈራ ሁኔታ ነበር። ነገር ግን ማንም ሊረዳኝ አልቻለም። ምክንያቱም ደግሞ እኔ ላይ ጥቃት መድረሱን የሚያሳይ ምንም አይነት ጠባሳ ሰውነቴ ላይ አልነበረም። ህብረተሰባችን የሆነ ነገር መፈጠሩን ለማመን ማየት ይፈልጋል። ሰውነት ላይ የሚታይ ጉዳት ከሌለ ጠባሳ የሌለ ይመስላችሁ?
So because you didn't have a physical
ስለዚህ ጥቃት እየደረሰብሽ ግን ደግሞ ሰውነትሽ ላይ የሚታይ ጠባሳ ባለመኖሩ አለመታመንሽ ባንቺም ሆነ በልጆችሽ ላይ የፈጠረው ተጽዕኖ ምን ይመስላል?
He took them and he changed their names so I wouldn't be able to find them and he took them.
ልጆቼ በዛን ጊዜ የሰባት የስምንት እና የአስር ዓመት ህጻናት ነበሩ። እናም በነበረው ሁኔታ ውስጥ እንዳይገቡ ጥር ነበር። ነገር ግን አንዴ ቀዳሚና ውድ ሊያገኛቸው ሲመጣ ወስዶ ሳይመልሳቸው ቀረ። እኔ እንዳላገኛቸው ስማቸውን ቀየረና ከአሜሪካ ውጪ አንቲጋ ወደሚባል ቦታ ይዟቸው ሄደ። እስከሚገኙ ድረስ የት እንደወሰዳቸው የት እንዳሉ አላውቅም ነበር። ማንን መጠየቅ እንዳለብኝ ራሱ አላውቅም ነበር። ልጆቼ ጠፍተው እንኳን እነሱን ለማግኘት የሚረዳኝ አልነበረም።
Wow. And then after going through all that,
እንግዲህ ልጅን ማጣት እጅግ በጣም ከባድ ነገር ነው። በዛ ሁሉ ውስጥ አልፈሽ ደግሞ ፍቺ ከጠየቅሽ ከሁለት ዓመት በኋላ በዲሲና በአካባቢው ሰዎችን መግደል እንደጀመረ ስትሰሚ ምን አይነት ስሜት ፈጠረብሽ?
I didn't find out if he was the shooter.
ፖሊስ መጥቶ ለጥያቄ እንደሚፈልገኝ እስኪ ነግረኝ ድረስ ሰዎችን እየገደለ ያለ አለሞ ተኳሽ እሱ መሆኑን አላወቅኩም ነበር። ለመጨረሻ ጊዜ መቼ እንዳገኘው ጠየቁኝ። ለመጨረሻ ጊዜ የፍቺ ሂደት ለመጨረስ እንደ አውሮፓና አቆጣጠር መስከረም 2001 ፍርድ ቤት እንዳየሁት ነገርኳቸው። ዲሲ ውስጥ ሰው እየገደለ ያለው አለሞ ተኳሽ እሱ መሆኑንና በመጨረሻም ሊገል የሚፈልገው ኢላማ እኔ መሆኑን ነገሩኝ።
The shooting was taking place around you and you
ስለዚህ አንቺን ኢላማ አድርጎ አንቺ ያለሽበት አካባቢ ያሉ ሰዎችን ነበር የሚገለው ማለት ነው?
Correct, but I didn't know that
በትክክል መጀመሪያ ላይ ፖሊስ እስኪነግረኝና ጥበቃ ሊደረግልኝ የሚችልበት ቦታ እስኪወስደኝ ድረስ ግን አላውቅም ነበር። ያ ከሆነ ከሁለት ቀን በኋላ ነው የተያዘው።
For any woman this would be very it's very hard to
እንግዲህ ለብዙ ሴቶች ይሄ ከባድ ሁኔታ ይመስለኛል። አብረሹ ለአመታት የኖርሹ ሰው የልጆችሽ አባት አንቺን ከማሰቃየት አልፎ ሰዎችን በዚህ ሁኔታ ውስጥ መግደሉን ማወቅ በጣም አስቸጋሪ ነገር ነውና ያንን እንዴት አለፍሹ?
I refused to walk around.
መጀመሪያ እሱን ከራሴ ጋር አቆራኝቼ ማሰማ ቆም ነበርብኝ። ስለዚህ ቆም ብዬ ውስጤን ከፍቼ ተመለከትኩ። ራሴ ስሜት ውስጥ ያለ ወደፊት እንዳልጓዝ የሚያደርጉኝ ስሜቶች የትኞቹ ናቸው ብዬ መለየትና እነሱን አንድ በአንድ መፍታት ጀመርኩኝ። ያንን የማደርገው ደህንነት እንዲሰማኝ እንደገና ደስተኛ እንደሆነና ልጆቼን ማሳደግ እንድችል ነው። አሁን ለሌሎች ሴቶች የምመክረውም ይሄንን ነው። በተለይ የጥፋተኝነት ስሜት የሚሰማቸው ሴቶች የጥፋተኝነትን ትርጉም እስኪረዱ ሲፈትሹ በሆነው ነገር አልቀሰውና ስሜታቸውን አስተናግደው ሲጨርሱ ጥቃት ካደረሰባቸው ሰው ጋር የሚያቆራኛቸው የጥፋተኝነት ስሜት ላይ ያለውን ነው መስራት ያለባቸው። ከዛ ደግሞ ከሚሰማቸው የመዋረድ ስሜት ለመላቀቅ መስራት አለባቸው። ያንን ካደረጉ በእርግጠኝነት በተፈጠረው ነገር ማልቀስና ማዘን ያቆማሉ። ይህ ብዙ ሰዎች የማይረዱት የፈውስ አካል ነው። በአንድ ጊዜ ሳይሆን ቀስ በቀስ የሚመጣ ፈውስ ነው።
እስኪ ስለ ህግ ማቀፎች እናውራ። አንቺ የቤት ውስጥ ጥቃት በደረሰብሽ ወቅት የህግ ከለላ ለማግኘት ሞክረሽ ነበር ግን ደግሞ መፍትሄ አላገኘሽም። ስለዚህ የተለያዩ ህጎችና የዓለም አቀፍ ስምምነቶች መኖራቸው ብቻ የቤት ውስጥ ጥቃትን ለማስቆም በቂ አይደሉም ብለሽ ታስቢያለሽ?
Legal representation is very difficult for
የቤት ውስጥ ጥቃት ለሚደርስባቸው ሴቶች የፍትህ ሂደቱ ውስብስብና አስቸጋሪ ነው። የሚታይ አካላዊ ጥቃት ኖሮም እንኳን አንዳንዴ ከፍተኛ ወጪን የሚጠይቅ ሂደት ይሆናል። ብዙዎቹ የቤት ውስጥ ጥቃት ሰለባ ሴቶች ገንዘብ የላቸውም። አብዛኛውን ጊዜ በገንዘብ የጥቃት አድራሹ ጥገኛ ሆኖ ነው የሚኖሩት። እኔ ለምሳሌ ለጠበቃ እንኳን የምከፍለው 25 ሳንቲም አልነበረኝም። ግን ሌሎች እርዳታ የሚሰጡ አካላት ይኖራሉ። እኔን ፍቺ እንዳገኝ የረዱኝ እነሱ ናቸው። እነዛ መንገዶች መጠቀም ያስፈልጋል።
A lot of women they struggle with self-guilt.
ብዙ ጊዜ በእንደዚህ አይነት የቤት ውስጥ ጥቃት ያለፉ ሴቶች ትዳራቸው ለመፍረሱ ወይም ከእንደዛ አይነት ሰው ጋር ትዳር ለመመስረታቸው ራሳቸውን ተጠያቂ ያደርጋሉ። አንቺ ይህን አይነቱን የጥፋተኝነት ስሜት እንዴት ልታስወግጂ ቻልሽ? ከጥቃት መውጣት የቻሉ ሌሎች ሴቶችስ ራሳቸውን ከጥቃት አድራሹ ነጥለው ማየት የሚችሉት እንዴት ነው?
መጀመሪያ ደረጃ ትዳር የሁለት ሰዎች ጥምረት ነው። ስለዚህ ስሜታዊ የሆነውን አስተያይ ከእውነታው ጋር ለይቶ ማየት ያስፈልጋል። ለምሳሌ ስሜታዊ የአእምሮ ክፍል አንቺ መኮ ጥፋት አለብሽ፣ የተሻለ ሰው መምረጥ ትቺ ነበር፣ ጥሩ ምግብ ብትሰሪ፣ ቤትሽን በደንብ ብትይዢ የመሳሰሉትን ይልሻል። እውነታው ግን ደግሞ ግን እኮ ይመታኝ ነበር፣ ለእንደዚህ አይነት ጥቃት የሚዳርግ ምንም ነገር አላደረግኩም፣ ሆን ብሎ አውቆ ሊጎዳኝ ነው ያንን ያደረገው፣ አይወደኝም ይልሻል። ሴቶች ራሳቸውን ጥፋተኛ የሚያደርጉት ሆን ብለው ስለ ራሳቸው ለዋሻቸው ሰው ነው። ግን ደግሞ ስታስቢው ባሌ እኮ ሲተዋወቀኝ ጆን እባላለሁ፣ ህይወትሽን ገሃነም ላደርገው ነው፣ ልጆችሽን ገንዘብሽን ወስድብሻለሁ ቢለኝ እኮ አላገባውም ነበር። ትክክለኛ ያልሆነ ማንነቱን ስላሳየኝ ነው ያገባሁት። ስለዚህ ጥቃት በፍጹም የተጎጂ ስህተት አይሆንም።
እንግዲህ ጆን የፈጸማቸው ግድያዎች በፍርድ ቤት ከተረጋገጡ በኋላ የሞት ፍርድ ተፈርዶበት እንደ አውሮፓውያን አቆጣጠር በ2009 ተፈጻሚ ሆኗል። የልጆችሽ አባት ሲገደል ምን አይነት ስሜት ነበረው?
አየሽ
ስሜታዊ ሆነሽ ስታስቢ የልጅ አባት ነው ትያለሽ። እውነቷ ግን የልጆች አባት ቢሆንም ጠላቴ ነሽ፣ ጠላቴ እስከሆንሽ ደግሞ እገልሻለሁ ብሎኛል። ስለዚህ የሞት ፍርዱ ሲፈጸም ለእኔ አንድ ተራ ግለሰብ ነበር፣ ነገር ግን ለልጆቼ አባታቸው መሆኑን እረዳለሁ። ስለዚህ አንድ የዲሲ አለሞ ተኳይ ሳይሆን አባታቸው ሲሞት እነሱ ሀዘናቸው እንዲወጡ መርዳት ነበረብኝ። ስሜታቸውን ሚዛናዊ በሆነ መልኩ መረዳት የሚችሉ ሰዎች ሆነው እንዲያድጉም ማድረግ ነበረብኝ።
ሚልድሬድ መሐመድ፣ ከኛ ጋር ለነበረሽ ቆይታ እጅግ አድርጌ አመሰግናለሁ።
አመሰግናለሁ።
ኢትዮጵያ ወጣት ጥፋተኞችን በተመለከተ ሊፈጸሙ የሚገቡ ልዩ ህጎችና ደንቦችን ብታወጣም በቅጡ ባለመተግበራቸው አዳጊዎች ከጥፋታቸው ተምረው ህይወታቸውን ሊያስተካክሉ የሚችሉበትን እድል እየተነጠቁ ስለመሆኑ በተደጋጋሚ ይነገራል። ይህን ሁኔታ ለመቀየር የተለያዩ እንቅስቃሴዎች እየተደረጉ ነው። የህግ ባለሙያዎች ለሰብአዊ ተቋም የተሰኘው ድርጅትም የፍትህ ሂደት ተዋናያንን የእውቀት ግንዛቤ ውስንነት ለማስፋት ጥረት ጀምሯል። ስለዚህ ጥረት የሚያስረዱን አንድ እንግዳ ጋብዘናል። እንግዳችን በተቋሙ የስልታዊ ሙግት አስተባባሪ መረን ተስፋዬ ናቸው። አስቀድመው በኢትዮጵያ ህግ መሰረት ወጣት ጥፋተኞች ተብሎ የሚገለጹ ዜጎችን ማንነት ያስረዱናል።
ከ9 ዓመት በታች ያለ አንድ ግለሰብ በወንጀለኛ መርጫ ህጋችን ወጣት አጥፊ አይቆጠርም። ወንጀል ውስጥ ገብተው ቢገኙም እነዚህ አይነት ህጻናቶች በወንጀለኛ አይቆጠሩም፣ የወንጀል ኃላፊነትም የለባቸውም። ከ9 ዓመት በታች ያሉ ህጻናትን በተመለከተ የጥንቃቄ እርምጃዎች ማድረግ ያለባቸው ቤተሰቦቻቸው ወይ ዘመዶቻቸው አሊያም ደግሞ አሳዳጊዎቻቸው ነው የሚሆኑት። የፍትሐብሔር ኃላፊነት የለባቸውም ማለት አይቻልም። ወላጆቻቸው ወይም አሳዳጊዎቻቸው ጉዳት ያደረሱ በወንጀል ድርጊት ተሳትፈው ጉዳት በሚያደርሱበት ሰዓት ኃላፊ የሚሆኑባቸው አጋጣሚዎች እንዳሉ የፍትሐብሔር ህጋችን ይደነግጋል ወይም ያስቀምጣል። 9 ዓመት እስከ 15 ዓመት ያሉ ህጻናት በወንጀለኛ ህጋችን መሰረት እንደ ወጣት አጥፊዎች ነው የሚቆጠሩት። በወንጀል ድርጊት ውስጥ ተሳትፈው ሲገኙ የወንጀል ኃላፊነት ይኖርባቸዋል። ይሄ ማለት ግን ከአዋቂዎች ጋር ከ15 ዓመት በላይ እንዳሉ አዋቂዎች የቅጣት እርምጃዎች ይወሰዱባቸዋል ማለት አይደለም። የተለየ እርምጃ ነው የሚወሰድባቸው።
እኒህ ወጣት አጥፊ ተብለው በኢትዮጵያ ህጎች ውስጥ የተጠቀሱ ዜጎች ልዩ አያያዝና የህግ አስተዳደር እንደሚሹም ተቀምጧል። ጥንቃቄ የሚሻ ጉዳይ እንደሆነ የነሱ ጉዳይም ይወሳል። ልዩ ጥንቃቄ የሚሻበት ዋነኛ ምክንያቶች ምንድን ናቸው ብሎ ማስቀመጥ ይቻላል?
በዋናነት እዚህ እድሜ ክልል ውስጥ የሚገኙ ወጣቶች ወንጀል በሚፈጽሙበት ሰዓት ወይም ደግሞ የወንጀል ድርጊት ውስጥ ሲገኙ ያላቸው ስቴት ኦፍ ማይንድ የወንጀሉን ኮንሲኩዌንስ ወይም ደግሞ ውጤት በአግባቡ እንደ አዋቂዎች ይረዱታል ተብሎ አይታሰብም። የጥንቃቄ እርምጃዎች፣ ልዩ ቅጣቶች መደንገግ አስፈላጊ ይሆናል። በተጨማሪም ደግሞ እንደዚህ አይነት እዚህ ካታጎሪ ውስጥ ያሉ ህጻናት የወንጀለኛ ፍትህ ፖሊሲያችን እንዴት አድርጎ ነው የሚቆጫቸው? በባህሪያቸው ቶሎ ትምህርት ካገኙ በኋላ ከገቡበት ወንጀል ተምረው ወደ ማህበረሰቡ በቀላሉ ሪኢንተግሬት መሆን የሚችሉ በእድሜ ክልል ውስጥ ስላሉ እነኚህን ወጣቶች በቅጣት ለማስተማር አይፈልግም። ከዛ ይልቅ ሪሃብሊቴቲቭ የሆነ ሞዴል ነው የሚከተለው። ይህም የሆነበት ምክንያት አንድ የወንጀሉን ውጤት በአግባቡ ይረዱታል የሚል እምነት ስለሌለ ነው። ሁለት ደግሞ ተምረው ነገ ከገቡበት ችግር ወጣው ከማህበረሰቡ ጋር ህይወታቸውን በተሻለ ሁኔታ መንገድ የሚፈጥሩባቸው አጋጣሚዎች ከአዋቂዎች በተለየ ስለሚኖሩ በሚል እሳቤ ነው።
መልካም። እንግዲህ የኢትዮጵያ የተለያዩ ህጎችና ደንቦች ወጣት አጥፊ ተብለው የሚታሰቡ ወገኖችን ከግምት ውስጥ ያስገባ አሰራርና የፍትህ ስርዓት እንዲኖር ይደነግጋል። ነገር ግን በአተገባበር ወቅት የሚገጥሙ ተደጋጋሚ ችግሮች እንዳሉ ይወሳል። የሚገጥሙት ችግሮች ምን አይነት ናቸው?
ከወጣት አጥፊዎች ጋር በተያያዘ የሚገጥመው ችግር ምንድን ነው? ተጠርጥረው በሚያዙበት ሰዓት ወንጀለኛ መቅጫ ስነ ስርዓት ህጉ መሰረት በአንቀጽ 172 መሰረት ፖሊስ ወይም ደግሞ ቤተሰቦቻቸው ወይም ደግሞ አቃቢ ህግ ወይም ሞግሲቶቻቸው ወጣት አጥፊዎች ወንጀል ውስጥ ገብተው ሲያገኟቸው በዋናነት ማድረግ ያለባቸው የጥንቃቄ እርምጃዎች አሉ። እነዚህም የጥንቃቄ እርምጃዎች ፖሊስ እንደ ሌሎች ኬዞች ምርመራ ወዲያውን ኢሚዲየትሊ ማካሄድ የለበትም። ይልቁንም እነዚህን ወጣት አጥፊዎች ወደ ፍርድ ቤት በማቅረብ ከፍርድ ቤቱ የሚሰጠውን ትዕዛዝ በመመርኮዝ ነው ምርመራ ማድረግ ያለበት። ነገር ግን በተግባር ስናይ እነዚህ ህፃናቶች ወይም ደግሞ ወጣት አጥፊዎች ብዙ ጊዜ ከሁለት ቀን በላይ በእስር ላይ በፖሊስ ጣቢያዎች የሚቆዩባቸው አጋጣሚዎች አሉ። ይሄ ደግሞ የስነ ስርዓት ህጉንም ይጥሳል፣ እንዲሁም ደግሞ በህገ መንግስታችን ላይ የተቀመጠውን ድንጋጌዎች የሚጥስን ተግባር ነው። በተጨማሪም በብዛት የሚስተዋለው ነገር ምንድን ነው? ህገ መንግስቱንና ወንጀለኛ መቅጫ ስነ ስርዓት ህጉ ባልተከተለ መንገድ ፖሊስ እነኝን ወጣት አጥፊዎች በቁጥጥር ስር ላይ ሲያውል ይታያል፣ ያለ በቂ ምክንያት ማለት ነው። አንዳንዴም ደግሞ በገፍ የመያዝ ዝንባሌ በፖሊስ ተቋማት ይታያል፣ ከወቅታዊ ሁኔታዎች ጋር በተያያዘ ማለት ነው። የዚህ አይነት ሰለባዎች በብዛት በገፍ የመያዝ ሰለባዎች፣ ያለ በቂ ምክንያት የመታሰር ሰለባዎች፣ ጎዳና ተዳዳሪዎች ናቸው። በተጨማሪም እነዚህ ወጣት አጥፊዎች ቤተሰብ ሳይኖራቸው ሲቀር ወይም ሞግዚት ሳይኖራቸው ሲቀር በህጉ መሰረት የፍርድ ሂደታቸውን በሚከታተሉበት ሰዓትም ሆነ ፍርድ ከተፈረደባቸው በኋላ አብዛኛውን ጊዜ ፍርድ ቤቶች የሚያስተላልፏቸው የጥንቃቄ እርምጃዎች ከቤተሰቦቻቸው ጋር በመሆን አብረው ተፈጻሚ እንዲሆኑ ማድረግ ነው። ነገር ግን ቤተሰቡ በማይኖራቸው ሰዓት እነዚህ ወጣት ጥፋተኞች በፍርድ ቤት ወደ ወጣት ጥፋተኞች ማረሚያ ተቋም የፍርድ ሂደቱ እስኪያልቅ ድረስ ሊሆን ይችላል፣ ወይም ደግሞ የፍርድ ቤቱ ሂደት ካለቀም በኋላ በወጣት ጥፋተኞች ማረሚያ ተቋም እንዲቆዩ ሊደረግ ይችላል። እዚህ ተቋም ላይ የሚታየው ችግር ምንድን ነው? በፍርድ ቤት ጥፋተኛ ተብለው የተፈረደባቸውን እና ክሳቸው በሂደት ላይ የሚገኙ ያልተፈረደባቸውን ወጣቶች ሳይለዩ የመያዝ ዝንባሌ ወይም ደግሞ ሁኔታዎች ይታያሉ። አራተኛነት የወጣት ጥፋተኞች ማረሚያ ተቋም በኢትዮጵያ ውስጥ አንድ ነው ያለ፣ አዲስ አበባ ነው የሚገኘው። ከተለያዩ ከክፍለ ሀገሮች የሚመጡ ወጣቶች የሚያዙበት ተቋም ነው። ስለዚህ አንድ መሆኑ በራሱ ችግሩ እንዲባባስ አድርጎታል፣ በወጣት ጥፋተኝነት ዙሪያ ያለውን ችግር ማለት ነው። በፍትህ አካላት በወጣት ጥፋተኝነት ዙሪያ የሚሰሩ ተቋሞችም ላይ የግንዛቤ ውስንነት አለ።
ስለ መፍትሄው ጥቂት እናውራ። በመፍትሄነት የሚቀመጡ ነጥቦች ምንድን ናቸው? የእናንተ ተቋም በዚህ ሰሞን የተለያዩ የህግ ዘርፉ ተዋናያን በማሰባሰብ ተደጋጋሚ ስልጠናዎችን እየሰጠ መሆኑን እንሰማለን እና ከእነዚህ ስልጠናዎች ያገኛችሁት ምላሽ ምን ይመስላል? ምንስ ፋይዳ ይኖረዋል ብላችሁ ታስባላችሁ?
ቅድም እንደነገርኩ በፍትህ አካላት በኩል ከፍተኛ የሆነ ግንዛቤ ውስንነት አለ። ምንድን ነው ኃላፊነቴ? ህፃኑ ተምሮ ወደ ማህበረሰቡ እንዲቀላቀል ምን መደረግ አለብኝ? ከሌሎች ተቋሞች ጋር እንዴት ነው በቅንጅት መስራት ያለብኝ የሚለው ነገር ላይ በጣም ከፍተኛ የሆነ የግንዛቤ እጥረት አለ። በፖሊስ በኩል በተለይ ብዙ ጊዜ ምርመራ ጀምረው ነው ወደ ፍርድ ቤት ስልጣናትን ይዘው የሚሄዱት። ያቀሙት ስምምነት አለ። ስለዚህ እንደዚህ አይነት ስልጠናዎች፣ በወጣት አክቲቪስት ዙሪያ የሚሰጡ ስልጠናዎች የበለጠ ኃላፊነታቸውን የሰብአዊ መብት ግዴታቸውን እንዲወጡ የሚያደርጉ ነው የሚሆኑት። በተጨማሪም ደግሞ ከነዚህ ስልጠናዎች በቀጣይ ምን አይነት እርምጃዎች ቢወሰዱ የወጣቶችን ፍትህ አስተዳደር የተሻለ ደረጃ ማድረስ ይቻላል፣ ወጣቶች የሚጠቀሙበት መንገድም ለመለየት ጥሩ አጋጣሚ ይፈጥራል። ስለዚህ ስልጠናዎች መኖራቸው የተሻለ የህፃናትን ወይም ደግሞ የወጣት አጥቂዎችን መብት ለመጠበቅ አስተዋጽኦ ይኖረዋል ማለት ነው።
እጅግ በጣም አመሰግናለሁ ሜሮን ተስፋዬ፣ የህግ ባለሙያዎች ለሰብአዊ መብቶች የተሰኘው ተቋም ባልደረባ ነሽ። በቅርቡ በእናንተ ተቋም በኩል እየተሰጡ ስላሉ ወጣት ጥፋተኞችን የተመለከቱ የህግ ስልጠናዎች ስለሰጠሽን ማብራሪያ በጣም ነው አመሰግነው ሜሮን።
አመሰግናለሁ።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ።